ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ማስረጃለን ለመላው ህዝባችን፣ ለአማራ ህዝብም፣ ለኢትዮጵያ ህዝብም በይፋ ግልጽ እናደርጋለን። እያሰለጠነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጦ የአማራን የፖሊስ ኃይልና የአማራን መንግስት ሰላም እንዳያገኝ አድርጉ እያለ የሚልካቸው ትህነግ የተባለ ደን የሰማው ድርጅት ነው።
ከአማራ ክልል የተላከ ዘገባ አለን። አስቴር ምስጋናው ወደ ኋላ ዘገባ ታቀርብልናለች።
በነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግሉት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው።
የህወሓት የስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ናቸው እኛኛው ደግሞ የሰማቸዋቸው። በሌላ በኩል የአሜሪካ ኤምባሲ በጎንደር አካባቢ ተኩስ ይሰማል በሚል የደህንነት ማሳሰቢያ አውጥቷል። በአብይ ርዕስ ዘገባዎችን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ባለፉት ቀናት በጎንደር ከተማና በአካባቢዋ ተከስቶ በነበረው የሰላም መደፍረስ የጸጥታው ሁኔታ ወደ ነበረበት መመለሱን የአማራ ክልል አስታውቋል። ክልሉ ማምሻውን ባወጣው መግለጫ በሰሞኑ በክልሉ ውስጥ የተፈጠረው የሽብር ተግባር ጀርባ በሰላም ወዳዱ የአማራና የቅማንት ማህበረሰብ ላይ የተለየ ግጭት ኖሮ ሳይሆን ህዝባችንን እንደ መዥገር ተጣብቀው ሲመጡት የኖሩና የሁከት ነጋዴ የሆኑ የጥፋት ኃይሎች በተቀናጀ መልኩ ኢትዮጵያን ለማፍረስ አማራውን በልዩ ልዩ መልኩ ማዳከም በሚል በሚከተሉት የአሮጌ ዘመን ቆሞ ቀሮች እቅድ መሆኑ በግልጽ ሁሉም ያውቀው ይገባል ሲል ከሷል። ይህ በእንዲህ እንዳለ የአሜሪካ ኤምባሲ ዛሬ ለዜጎቹ ባወጣው የደህንነት ማሳሰቢያ በጎንደር ከተማና በዙሪያዋ የተኩስ ድምፅ፣ የመንገድ መዘጋት፣ የንብረት ውድመት መኖሩን የሚያመለክቱ ሪፖርቶች እንዳሉ ጠቁሟል። ከትግራይ ክልልም ያገኘነው ምላሽ አለ። ዘገባዎቹን በአብይ ርዕስ ይዘን እንመለሳለን።
ዩናይትድ ስቴትስ በ28 ዓመታት ለመጀመሪያ ጊዜ ሶማሊያ ውስጥ ኤምባሲ ከፈተች። ዛሬ የተከፈተው አዲስ ኤምባሲ ሞቅዲሾ በሚገኘው ዓለም አቀፍ አይሮፕላን ማረፊያ ምድር ላይ ይገኛል። የቀድሞው የዩናይትድ ስቴትስ ኤምባሲ የተዘጋው እንደ አውሮፓ አቆጣጠር በ1991 ዓ.ም ሶማሊያ ውስጥ የእርስ በርስ ጦርነት ይካሄድ በነበረበት ወቅት ነው። አዲሱ ኤምባሲ ያወጣው መግለጫ ሞቅዲሾ ውስጥ መልሶ የኤምባሲ ማቋቋም ተግባር የቀጠለው የዩናይትድ ስቴትስ እና የሶማሊያ ግንኙነት ተጨማሪ እርምጃ መራመዱን ያሳያል ይላል። በሶማሊያ የዩናይትድ ስቴትስ አምባሳደር ዶናልድ ያማማቶ የኤምባሲው መልሶ መቋቋም ሶማሊያ ከቅርብ ዓመታት ወዲህ ያሳየችውን መሻሻል በጉልህ የሚያንጸባርቅ ታሪካዊ ቀን ነው ሲሉ ገልጸውታል። ኤምባሲው ትብብርን ያጠናክራል፣ የዩናይትድ ስቴትስን ስትራቴጂያዊ ጥቅም ያራምዳል፣ የጸጥታ ደህንነታችንን፣ የፖለቲካ የኢኮኖሚ ልማት ግብንና ዓላማን ይረዳል ሲሉ አምባሳደሩ አክለዋል። ዩናይትድ ስቴትስ ካለፈው ታህሳስ ወር አንስቶ ሞቅዲሾ ውስጥ ዲፕሎማሲያዊ ሚስዮን ነበራት።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊ አርሰላ ሙለር ከትናንት ወዲያ ሰኞና ማክሰኞ ኤርትራ ውስጥ ፍሬያማ ጉብኝት አካሂደዋል ሲል የኤርትራ የማስታወቂያ ሚኒስቴር መግለጫ ገልጿል። ሙለር በጉብኝታቸው ወቅት ከጤና ጥበቃ ሚኒስትር አሚና ኑር ሁሴን፣ ከእርሻ ሚኒስትር አርፋን በረሃና ከሌሎችም ባለሥልጣኖች ጋር ተገናኝተው መነጋገራቸውን ጠቁሟል። በስብሰባው ወቅት የኤርትራ መንግስት ከተባበሩት መንግስታት ድርጅት ጋር በመተባበር ስለሚያከናወናቸው መርሃ ግብሮችም ሐሳብ ተለዋውጠዋል። ለወደፊት ስለሚያደርገው የልማት ትብብርም ተነጋግረዋል ይላል የኤርትራ የማስታወቂያ ሚኒስቴር ያወጣው መግለጫ።
ሶስት ከፍተኛ ተደማጭነት ያላቸው የዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴ ሊቀመንበር ፓምፖዮ በፕሬዝደንቱ ላይ ክስ ለመክፈት ይቻል እንደሆነ ከሚደረገው ምርመራ ጋር ትስስር ያላቸው ይመስላል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፖዮ ፕሬዝደንት ትራምፕ ከዩክሬን አቻቸው ጋር በስልክ ሲነጋገሩ እዛው እንደነበሩ አምነው ተቀብለዋል። ፕሬዝዳንቱ በስልክ በተነጋገሩበት ወቅት ያሉት ነገር የክስ ምርመራ እንዳስከፈተባቸው የሚታወቅ ነው። የውጭ ጉዳይ ሚኒስትሩ ዛሬ ሮማ ሆነው ባካሄዱት ጋዜጣዊ ጉባኤ በስልኩ ንግግር ወቅት እዛው ነበርኩ ብለዋል። በፕሬዝደንት ትራምፕና በዩክሬን ርዕሰ ብሔር ቮሎዲሚር ዘለንስኪ መካከል ስለተደረገው የስልክ ንግግር ግን አልገለጹም። በያዝነው ሳምንት ኤቢሲ ከተባለው የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ግን ስለ ስልክ ጥሪው የሚያውቁት ነገር ካለ አድበስብሰው ነበር ያለፉት። ስለ ጉዳዩ ያወጣው አንድ ተቆርቋሪ ዜጋ መሆኑ ሲዘገብ ቆይቷል። በስልክ ጥሪው ወቅት ፕሬዝደንት ትራምፕ ዩክሬን በዲሞክራቱ ተወዳዳሪያቸው ጆ ባይደን ላይ ምርመራ እንድታካሄድ በመጠየቅ በመጪው ዓመት በሚካሄደው ምርጫ ላይ የውጭ ጣልቃ ገብነት እንዲኖር መጠየቃቸው አሳስቦኛል የሚል ስሞታ ማቅረቡ ተዘግቧል። ፕሬዝደንት ትራምፕ ግን በስልክ ንግግሩ ወቅት ያጠፋሁት ነገር የለም ማለቱን ቀጥለዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕን እንዲከሰሱ የሚፈልጉ አንዳንድ ወገኖች ክህደትና ለብሔራዊ ደህንነት አደጋ የሚሏቸውን ውንጀላዎች እየተለዋወጡ ናቸው። ተንታኞች እንዲህ አይነቱ መካሰስ በሀገሪቱ ሲቪልና የፖለቲካ ሁኔታ ላይ ሊስተካከል የማይችል ጉዳት ሊያደርሳል እያሉ እያስጠነቀቁ ናቸው።
ሰሜን ኮሪያ ዛሬ የተኮሰችው ሚሳኤል ከሰርጓጅ መርከብ ሊመጥቅ በሚችል መንገድ የተቀየሰ ይመስላል ተብሏል። ይህም በሀገሪቱ የመሳሪያ ፕሮግራም ላይ የተንጸባረቀ ወሳኝ እድገት ነው ተብሏል። ከጥቂት ቀናት በኋላ ከዩናይትድ ስቴትስ ጋር ለማካሄድ በታቀደው የኒውክሌር መሳሪያ ንግግር ላይ ያተኮረ አብይ ትንኮሳ ተደርጎም ተገምቷል። የደቡብ ኮሪያ ወታደራዊ ኃይል እንደሚለው ሰሜን ኮሪያ ቡኮንኮንሶንግ በተባለው የሰርጓጅ መርከብ አይነት የሚምዘገዘግ ቦሊስቲክ ሚሳኤል ሳይፈተሽ አልቀረም። ሚሳኤሉን ዛሬ ማለዳ ላይ የተኮሰችው ካንግዋን ክፍለ ሀገር ውስጥ ዋንሳን በተባለች የጠረፍ ከተማ አጠገብ ካለው ባህር መሆኑን ወታደራዊ ኃይል ጠቁሟል።
ሰሜን ኮሪያ ከዩናይትድ ስቴትስ ጋር በመጪው ቅዳሜ በኒውክሌር ጉዳይ ላይ ለመነጋገር እንደተስማማች አንድ የፒዮንግያንግ ዲፕሎማት በመንግስት ሚዲያ ተናግረዋል። ሁለቱ ሀገሮች ስለ ኒውክሌር ጉዳይ የሚያካሂዱት ንግግር እንዲሳካ ከተፈለገ አቋማቸውን ከኒውክሌር መሳሪያ ነጻ በመሆኑ ሂደትና በአገላለጹ ላይ የጋራ ግንዛቤ ሊኖራቸው ይችላል በሚል ማስተካከል ይኖርባቸዋል ይላሉ ጠበብት። ሁለቱም ወገኖች ግትርነቱን ትተው ቢለሳለሱና አዲስ ዘዴ ቢፈጥሩ፣ ለምሳሌ ሰሜን ኮሪያ ዩናይትድ ስቴትስ አዲስ አቀማመር ይዛ ትመጣለች ብላ ካሰበች ስምምነት ላይ ሊደርሱ ይችላሉ የሚል እምነት እንዳላቸው የኮሪያ ጠቢብ ስካት ስናደር ተናግረዋል። ይህም ሲባል በሁለቱም ወገኖች መካከል ያለውን ክፍተት ማጥበብ ቀላል አይሆንም ብለዋል።
በመጨረሻም ሆንግ ኮንግ ውስጥ ዛሬ በመቶዎች የሚቆጠሩ ሰዎች ትላንት በተካሄደው ግጭት የታከለበት ጸረ ቻይና ሰልፍ ላይ በፖሊሶች በተገደለው ተማሪ ትምህርት ቤት አካባቢ ተሰባስበው አስበውት ውለዋል። የ18 ዓመት ዕድሜው ተማሪ አንዱን ፖሊስ በብረት ብትር ለመምታት ሲሞክር ፖሊሱ በቅርበት ሆኖ ልጁን ደረቱ ላይ ሲተኩስበት አንድ የቪዲዮ ምስል ያሳያል። ሆንግ ኮንግ ውስጥ ባለፈው ሰኔ ወር የተቃውሞ ሰልፍ ከተጀመረበት ጊዜ አንስቶ ፖሊሶች ተኩስ ሲከፍቱ ለመጀመሪያ ጊዜ ነው ተብሏል። የሆንግ ኮንግ ፖሊስ ኃላፊ ስቲቨን ሎ ፖሊሱ ተኩስ የከፈተው ለሕይወቱ ስለሰጋ በመሆኑ አግባብ አለው ብለዋል። የተቃውሞ ሰልፈኞቹ በፖሊሶች ላይ ቤት የተሰራ የቤንዚን ቦምብ ወርውረዋል። ዋና ዋና የከተማይቱ ክፍሎችም እሳት አጋይተዋል። ፖሊሶች ደግሞ እንባ አስመጪ ጋዝ ተኩሰዋል። የውሃ ግፊትም ተጠቅመዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትዝ በ25 ሜትር ባንድ በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 21 2012 ዓመተ ምህረት ምሽት ፕሮግራም ነው።
በኦሮሚያ ክልል በጋራ ለመስራት የሚያስችላቸውን ስምምነት ከተፈራረሙ ድርጅቶች አንዱ የኦሮሞ ፌዴራሊስት ኮንግረስ ነው።
ዋናው ጉዳይ ግን አሁን ምርጫውም ጨምሮ ኦሮሚያ ሰላም እንድታገኝ የኦሮሞ የፖለቲካ ፓርቲዎች ከመጠላለፍ ፖለቲካ ወጥቶ ሰላማዊ በሆነ መንገድ ፖለቲካቸውን እንዲሰሩ ለማስቻል ነው።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናን አነጋግረናል። በምሽቱ ዘገባ ይዘናል።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የአማራ ብሔራዊ ክልላዊ መንግስት በወቅታዊ ጉዳዮች ላይ ማምሻውን መግለጫ ሰጥቷል። ባለፉት ቀናት በጎንደር ከተማና በአካባቢዋ ተከስቶ በነበረው የሰላም መደፍረስ የጸጥታው ሁኔታ ወደ ነበረበት መመለሱን የአማራ ክልል ፖሊስ ኮሚሽነርና እማኝን ያሉም ለአሜሪካ ድምጽ ገልጸዋል። ችግሩ ተከስቶ እንደነበር ያወሱት የከተማው የክልሉ መንግስት እንዲሁም የከተማው አስተዳደርና ነዋሪዎች ዛሬ ግን አካባቢው ወደ ቀድሞ ሰላሙ መመለሱን ያመለከቱት ከአሜሪካ ኤምባሲ ዛሬ ለዜጎቹ የአሜሪካ ኤምባሲ ለዜጎቹ ዛሬ ባወጣው የደህንነት ማሳሰቢያ በጎንደር ከተማና በዙሪያዋ የተኩስ ድምጽ፣ የመንገድ መዘጋት፣ የንብረት ውድመት መኖሩን የሚያመለክቱ ሪፖርቶች እንዳሉ ተቆመዋል። የአማራ ክልል ባለስልጣኖች ለአሜሪካ ድምጽ በሰጧቸው አስተያየቶች ሰሞኑንና ከዚያም በፊት በተከሰቱ ግጭቶች የህወሓት እጅ አለበት ሲሉ ይከሳሉ። አስቴር መስጋናው ባህር ዳር ላይ ተጨማሪ ይዛለች።
የአማራ ክልል ፖሊስ ኮሚሽነር እንዳስታወቁት በጎንደርና አካባቢዋ የተከሰተው ግጭትና ለመረጋጋት በጭልጋ ወረዳ ከነበረው ሁኔታ ጋር የተገናኘ ነው። ኮሚሽነር አበራዳሙ ዛሬ ለአሜሪካ ድምጽ እንዳብራሩት የሁለቱ ግጭቶች መነሻ ተመሳሳይ ነው።
ተላላጆና ከራሽ ቡድን በሚፈጥረው ከረንስና ተረተራቸው እንቅስቃሴ የተጎዱ ወገኖች አሉ። ከግራም ከቀኝም እነዛ የተጎዱባቸው ቤተሰቦች በሚያነሷቸው አንዳንድ ግጭት የተፈጠሩ አሁን ዳሽዋንዙ መካሪ ተወሰነ ግጭት ነበረ። እሱ ወዲያው የጸጥታ ኃይላችን ተቆጣጥሮታል። አሁን አካባቢ ሰላም ነው። ከተማውን እንደ ይህን ያህል የጸጥታ ስጋትና አደጋ ውስጥ የሚከት ነገር አይደለም። ያው እንደምታውቀው እዚህ አካባቢ ላይ የግርግር መፍጠር ስለሚያስፈልግ ሌላም ኃይል ትህነግ የሚያቀናጀው የፕሮፓጋንዳ ኃይልም ስላለ ክልሉን ወይም ይሄን ጎንደር ከተማን ያለውን ታሪካዊ ቱሪስት መስህብነት ለማበላሸት በተለይ ከመስቀል በዓል ጋር አያይዞ ነው የጀመረው። ይህንን ማህበረሰባችን ሊረዳ ይገባል እና የሚወራውና መሬት ላይ ያለው ፈጽሞ የተለያየ ነው። ትናንትና ከውጭ በተወሰነ ትናንትና ከውጭ ዜጎች ጋር ነበር ናት ቦታ አብረን ነበር። ሰላም ነው። እሱም እንደልባቸው ነው የሚዝናኑት የነበረው። ጠይቀውናል እኛንም እንዴት ነው ብለው። ምክንያቱም ከየሀገሮቻቸው ስልክ እየተደወለ አለም ዛሬ የሆኑ አሜሪካኖችን አግኝተናል ትናንትና እና በሰላም እየተጫወቱ እየተዝናኑ ነው የነበረው። ስለዚህ የሚወራውና ሚዲያ ላይ መሬት ላይ ያለው እውነታ ፈጽሞ የተለያየ ነው። ይህንን መልእክት ለማህበረሰባችን ማድረስ እንፈልጋለን።
በአሁኑ ወቅት እርስዎ ጎንደር ከተማ ውስጥ ነው ያሉት?
አዎ ጎንደር ከተማ ውስጥ ነው። ከተማው ሰላም ነው። አሸባሪ ቡድን በወሰደው እርምጃ አንደኛ ልዩ ኃይል አባል የነባሩ ልዩ ኃይል አመራር ተናዝቶ ነበር። እሱ ቀብሮ ሲመለሱ እዛ አካባቢ የተወሰነ ነገር ነበረ። እሱ ወረድ አሁን ሰራዊታችን በቁጥጥር ስር ውሏል። ሰላም ነው ያለው።
በአሁኑ ሰዓት በጎንደር ከተማ የተረጋጋ ሰላም መኖሩን አንዳንድ የጎንደር ከተማ ነዋሪዎች ይናገራሉ።
ብርሃኑ ምን እባላለሁ። ጎንደር ከተማ አህድ አካባቢ ይመኛል። ጎንደር ዛሬ ሰላም ነች። የጸጥታ ሁኔታ ወደ ነበረበት ተመልሷል። ሁሉም የንግድ ድርጅቶች ሱቆች ተከፍተዋል። በአጠቃላይ ዛሬ ጎንደር ተረጋግታለች። ተኩስ ድምፅ የሚሰማ የነበረው ወደዚህ ቁጥቋም አካባቢ እና የከተማው ዙ አካባቢ ባሉ አዞን ጨምሮ ባሉ የከተማው አካባቢዎች ነበረ ተኩስ ድምፅ የነበረው። ጥሩ ያልሆነ ድባብ ነበር። በአጠቃላይ ጎንደር ይህን ለስስቀ አሁን ሰላሙ ተረጋግቷል። ወደ ነበረበት ሁኔታ ተመልሷል።
ስሜ ማለፈ ባደሰ ተባለ። ከአበበ ወረዳ ወደ ስናካኝ ዙሪያ ጎንደር ዙሪያ አካባቢ ላይ በተለይ እነዚህ ከልዩ ኃይልና ጽንፈኛ የቅማንት ኃይሎች አካባቢ ያሉበት ተቃውሞ ወሰደ። ጎንደር ከተማው ሰላም ነው። ሰላማዊ እንቅስቃሴ ኃይል
ከሰሞኑስ ጎንደር ከተማው እንቅስቃሴው ምን ይመስል ነበር?
ትናንት አውጋፎ ሱቆች በስጋት ለመዝጋት እና እንቅስቃሴ ለነበረው ዛሬ ደስም ለአብዛኛው ወደ መደበኛ እንቅስቃሴ
ከሰሞኑ ግጭት ተከሰተባቸው በተባሉ አካባቢዎች ባሉ የቅማንት ኮሚቴዎች ጀርባ አጀንዳ ሰጪ አካል አለ። ለዚህ ማሳያ ደግሞ የታጠቁት ትጥቅና አልባሳት አመላካች ነው ሲሉ የአማራ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገር ከሰሞኑ ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸው ነበር።
ኮላይል መኖሩን ማረጋገጫችን ምን መሰለ? አንደኛ ጽንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለ፣ መትረየስ አለ፣ ሬንጀር ተሰጥቶለት ነው የሚመጣው። ከየት እንደተጨፋጨፈው ከየት እንደሆነ ታቋል። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተሰጥቶለት ነው የሚመጣው። ጥይት ተሰጥቶት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋ ነው ያለው። ስለዚህ ይሄ ኃይል ደጋፊ ያለው ማለት ነው። ይሄን ኃይል ሱዳን ሊደግፈው አይችልም። ይሄን ኃይል ኬንያ ሊደግፈው አይችልም። ወይም ሌላ ኃይል ሊደግፈው አይችልም። ሊደግፈው የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል።
የአማራ ክልል ፖሊስ ኮሚሽነር በበኩላቸው ከግጭቱ ጀርባ አለ ያሉትን አካል በስም እስከ መጥቀስ ይሄዳል።
እነዚህ ሰዎች ከልቅነው የሚመጡ ከጎረቤት ክልል ትልልቅ የሚባል ድርጅት ነው እያሰለጠነ የሚልካቸው። ይሄ በቂ ማስረጃ አለን። ለመላው ህዝባችን፣ ለአማራ ህዝብም፣ ለኢትዮጵያ ህዝብም በይፋ ግልጽ እናደርጋለን። ትልልቅ የሚባል እያሰለጠነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጦ የአማራን የፖሊስ ኃይልና የአማራን መንግስት ሰላም እንዳያገኝ አድርጉ እያለ የሚልካቸው ትህነት የተባለ ደን የሰማው ድርጅት ነው።
ይህ በእንዲህ እንዳለ የአሜሪካ ኤምባሲ ዛሬ ለዜጎቹ ባወጣው የደህንነት ማሳሰቢያ በጎንደር ከተማና በዙሪያዋ የተኩስ ድምፅ፣ የመንገድ መዘጋትና የንብረት ውድመት መኖሩን የሚያመለክት ሪፖርቶች እንዳሉ ጠቁሟል። ዜጎቹ ለጊዜው ወደ አካባቢው እንዳይጓዙ አሳስቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁኝ አስቴር። አስቴር ምስጋናው መስመር ላይ ነች ያለችው። የክልሉ መንግስት በወቅታዊ ጉዳዮች ላይ ያለውን መግለጫ አውጥቷል ማምሻውን። አስቴር እንደምን አመሸሽ?
እንደምን አመሸሽ ሰለሞን።
እስቲ አንዳንድ ነገሮችን ግልጽ ለማድረግ ያህል ትህነግ እያሉ ነው ሲናገሩ የነበረው ቀደም ሲል ያነጋገርሻቸው ያቀረብሻቸው ባለስልጣናትና ማንን ለማለት ነው ትህነግ የሚሉት?
እንግዲህ ያው ኮሚሽነሩ እንደተናገሩት ትህነግ ወይም ደግሞ ህወሀት እያለ ነው እየገለጿቸው የነበረውና
እሺ፣ አመሰግናለሁ።
ከጎረቤት ክልልም እና ህወሀት እያሉ ስለሆነ እንግዲህ የህወሀት
እሺ፣ አመሰግናለሁ። እሺ አስቴር፣ እስቲ ወደ ዛሬው መግለጫ እንለፍ። አስቴር፣ ምንድን ነው የዛሬው መግለጫ ይዘት? እስቲ አጠር አድርገሽ ንገሪኝ።
እሺ፣ አመሰግናለሁ ሰለሞን። የመግለጫው ፍሬ ሀሳብ ሰሞኑን በአማራ ክልል በልዩ ኃይሎችና ፖሊስ ሰርጎ ገብ እያለ በጠራቸው ኃይሎች መካከል እንግዲህ የተፈጠረ ግጭትን መነሻ በማድረግ ነው። ግጭቱ እንግዲህ በአማራና በቅማንት ህዝቦች መካከል ሳይሆን አማራን በማዳከም ኢትዮጵያን ማፍረስ የሚል ዓላማ ይዘው የሚንቀሳቀሱ የጥፋት ኃይሎች ሴራ ነው ሲል ነው የገለጸው። በመግለጫው የጥፋት ኃይሎች ተብለው የተገለጹት አካላት እቅዳቸውን ለማሳካት የጦር መሳሪያ በማስታጠቅ በፋይናንስ በመደገፍና ሆን ተብሎ ለጥፋት በተከፈቱ የሀገር ውስጥ ሚዲያዎች አማካኝነት የአማራን ህዝብ አንድ እንዳይሆን የማድረግ ስራ እንዲሁም በአማራና በቅማንት ህዝብ ተጀምሮ በመላው ህዝብ ዘንድ የሚቀጣጠል አጀንዳ ይዘው እየተንቀሳቀሱ ነው የሚለው። ከዚህ በተጨማሪ ደግሞ የአማራን ህዝብ መንግስት እንደማጠልሸት የሀሰት ትርክቶችን በመንዘብ የአማራን ውስጣዊ አንድነት እንዳይኖር እየሰሩ መሆኑንም ነው መግለጫው ያተተው። እንግዲህ ይህ ጥረታቸው በአማራ ህዝብና በጸጥታ መዋቅሩ እየከሸፈ እንዳለ ነው መግለጫው የገለጸው እና የመግለጫው ፍሬ ሀሳብ ይሄ ነው።
አስቴር፣ በዚህ መግለጫ ላይ ግን ቀደም ሲል የፖሊስ ኮሚሽነሩ አበራ አዳሙ እንደገለጹት ህወሀትንም ሆነ የጎረቤት ክልል ያሉትን የትግራይን ክልል አይጠቅስም በስም እውነት ነው?
አይጠቅስም። ነው የጥፋት ኃይሎች እያለ ነው መግለጫው ላይ የሚናገረው።
ምንድን ነው ለመሆኑ ይሄ መግለጫ የሚያስተላልፈው ጥሪ?
እንግዲህ ያው መግለጫው በመጨረሻ ጥሪ አቅርቧል። በሀገራችን በጽንፈኛ ሚዲያዎች ላይ የፌዴራል መንግስት ህግና ስርዓቱን ተከትሎ እርምጃ እንዲወስድ ነው አንዱ። ሁለተኛው ደግሞ የክልሉ ህዝብ በአንድነት በመቆም ራሱን እንዲከላከል በተለይ ደግሞ በአማራና በቅማንት ህዝቦች መካከል ያለውን በጋራ እንዲቆሙ የአማራና የቅማንት ህዝብ በጋራ እንዲቆሙ ነው እነዚህ የጥፋት ኃይሎችን ሴራ በመገንዘብ። ሌላው ደግሞ መላው የሀገራችን ህዝቦች አማራን በማዳከም ኢትዮጵያን የማፍረስ ዓላማ ያለውን ኃይል ተረድተው ከጎናችን እንዲቆሙ የሚል ጥሪ ነው ያቀረቡት። ከዛ ውስጥ በክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችንና ሲቪክ ማህበራትን ከጎን እንዲቆም ነው በመግለጫው ጥሪ የቀረበው።
አመሰግናለሁኝ አስቴር፣ ደህና እምሽ።
አመሰግናለሁ ሰለሞን፣ ደህና እምሽ።
መልካም። የትግራይ ክልል ትግራይ ውስጥ መቀሌ የሚገኘው ሪፖርተራችን ሙሉጌታ አጽባሃ ባለስልጣናቱን አነጋግሯል። የህወሓት የስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ ቀደም ሲል የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ የተናገሩትን ፓርቲያቸው አለመፈጸሙን ተናግረው ይህንን ኮሚሽነሩ ጭምር ያውቃሉ ብለዋል አቶ ጌታቸው። የአማራ ክልል የጸጥታ አካላት በሰላማዊ ህፃናትና ሴቶች ጥቃት ለማድረስ በሚያደርጉት እንቅስቃሴ ከተጠቂዎች መልስ ሲሰጣቸው ሁሌም የሚናገሩት ነው ሲሉም ክሱን መልሰዋል። አቶ ጌታቸው ረዳ የቅማንትን ህዝብ ህጋዊ ጥያቄ እንደግፋለንም ብለዋል። ሙሉጌታ አጽባህ ተጨማሪ አለው።
የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ በቅርቡ ለአሜሪካ ድምጽ በሰጡት ቃል በክልሉ ሰሜን ጎንደር አካባቢ በተፈጠረው ግጭት የሰው ህይወት ማለፉና የቆሰሉም እንዳሉ ንብረትም መውደሙም መናገራቸው ይታወሳል። ከግጭቱ ጀርባ ህወሓት አለ ያሉት ኮሚሽነሩ ችግር የፈጠሩ የሚገኙት ህወሓት ያሰለጠናቸው ታጣቂዎች ናቸው ብለዋል። በዚህ ጉዳይ ያነጋገርናቸው የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም ፓርቲያቸው በግጭቱ እጁ የለበትም ብለዋል። ህወሓት እጅ እንደሌለ ፖሊስ ኮሚሽነሩም ያውቃሉ ሲሉ ገልጸዋል።
ህወሓት ይህን ችግር የፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቀዋል። የተለመደ ነገር አለ። አሁን በተለይ አሁን ባሉት አንዳንድ የአማራ ክልል የጸጥታ ኃላፊዎች ዘንድ ህጻናትና ምስኪን ሴቶችን፣ እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ ተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን እንደ ሶስተኛ ወገን የሚሉት አለ። አንዳንዴ ስም መጥራት ይጀምራሉ። ያው ሶስተኛ ወገን የሚሉት ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሓት ነው ወይ የሆነ ኃይል ነው ይላሉ። ሲጀመር እንወክሏለን የሚሉት የአማራ ህዝብንም ማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም ነው። የቅማንት ህጻናትና ወጣቶችን ገላለሁ ብለህ ተደራጅተህ ሄደ አልሳካ ሲል አይ የሆነ ነገርም አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ በሶስተኛ ነገር የሚሉት ወይ በእነሱ አጠራር ተህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው።
በግጭቱ ህወሓት ያሰለጠናቸውን ታጣቂዎች በህዝቡ መሀል እየገቡ እንደሚረብሹ መረጃ እንዳላቸው ኮሚሽነር አበረ አዳሙ መናገራቸውን በተመለከተ አቶ ጌታቸው ሲመልሱ በጉዳይ ላይ የህወሓት እጅ እንደለ ማስረጃ ማቅረብ አይችሉም፣ ምክንያቱም ስለሌለ ሲሉ መልስ ሰጥተዋል።
ካሁን በፊት የነበሩት የጸጥታ ኃላፊዎች በተለያዩ መድረኮችም ላይ ከአማራ ክልል ባለስልጣናት በዚህ ጋር በተያያዘ የሚቀርበው ማስረጃ ራሱ ክሱ ነው። የአማራ ክልል አንዳንድ የስራ ኃላፊዎች ተደጋጋሚ ያቀረቡትን ክስ ራሱን እንደ ማስረጃ የማቅረብ ከፍተኛ አባዜ ነው ያለባቸው። ስለዚህ አሁን ባለን መረጃ ማስረጃ የላቸውም የምለው ማስረጃ ማግኘት ከባድ ስለሆነ ሳይሆን እነሱ እንዲህ ማስረጃ ስለሌለ ነው።
የቅማንት ህዝብ ጥያቄ ፖለቲካዊ ውሳኔ በመስጠት ሊመለስ እንደሚገባ እንደሚያምኑ የተናገሩት አቶ ጌታቸው የክልሉና የፌዴራል መንግስት ትኩረት ሰጥተው ሊመልሱት ይገባል ብለዋል።
ዋናው ነገር የቅማንት ህዝብ ጥያቄ ያነሳው የቅማንት ህዝብ ነው። ኢንፋክት መመለስ አለበት ተብሎ በተደጋጋሚ በአማራ ክልል ምክር ቤትም በፌዴሬሽን ምክር ቤትም ትኩረት ሰጥቶት ሲሰራ የነበረ ይህን ጥያቄ ለወጉ መልሶ የቅማንትን ህዝብ ራስን በራስ የማስተዳደር መብት ማረጋገጥ አንድ ነገር ነው። ይሄ ፖለቲካዊ መፍትሄ ነው። ማንም ጤነኛ ሰው ሊያስበው የሚገባ ፖለቲካዊ መፍትሄ ነው። አሊያ ግን የቅማንትን ህዝብ ጥያቄ በአንድ ወይም በሌላ መልኩ ህጻናትና ሴቶችን በመደብደብ በመግደል ሽፍታ በማሰማራት እመልሳለሁ ብለህ ስትንቀሳቀስና ያ እየተበደለ ያለው እየተጠቃ ያለው ህዝብ ራሱን ለመከላከል ብሎ እንቅስቃሴ ሲያደርግ አይ ራሱን መከላከል አይችልም እኮ ነበር የገሌ ድጋፍ ባይኖረው ኖሮ የሚል አንደኛ ራሱን እንትኑን አስበህ በጣም አሳፋሪ ነው። ሰው ባይደግፋቸው ኖሮ እኮን ጨርሳቸው ነበር የሚል ነገር ነው የሚመስለውና እኔ እውነት ለመናገር እንደ ፓርቲ የፓርቲና አቋም የፓርቲ አቋም አሁንም ቢሆን በክልሉና በፌደራል መንግስት የተሰጠው ትኩረት ተሰጥቶት መፈታት አለበት የሚል ነው። እኔ በግሌ እንደማስበው የዚህን ህዝብ ጥያቄ ሽፍቶች በዚህ ህዝብ ላይ ያደረሱት ያሉትን ግፍ ለማስቆም የሚያስችል ፌደራል መንግስትም የአማራ ክልል መንግስትም ህጋዊ ማለት ነው ከሽፍቶች ተጽኖ ነጻ የሆነው መንግስትም ሌሎች ክልሎችም ተባብረው ይሄንን ማስቆም ይችላሉበት ስራ ቢሰራ ትክክለኛ የሚልነት አለ። ከዚህ ውጭ አሁን መጥላቸው ሰዎች ድሮኑም ሽፍቶች ያሰማሩና የሽፍቶቹን እንቅስቃሴ ሲከሽፍ አይ የሽፍቶቹን እንቅስቃሴ ከሸፈው እንቅስቃሴውን ያማራ ህዝብ ስለማይደግፈው ነው ከመአለት ይልቅ ሌላ ጭራቅ በመሳል ሌላ ሶስተኛ ወገን ተበዳዮቹን ምስኪኖቹን ስላገዘ የሽፍቶቹን እንቅስቃሴ ከሸፈም ይሉና ስለዚህ በዚህ ደረጃ መልስ ለመስጠት መገደዱም ራስ ያሳዘነኛል።
በማስከተልም አቶ ጌታቸው የቅማንት ማህበረሰብ ጥያቄ ህጋዊ ጥያቄ በመሆኑ እንደግፈዋለን ብለዋል።
የቅማንትን ህጋዊ ጥያቄ መደገፍ ሞራላዊ ግዴታችን ነው። ምንም ጥያቄ የለም። ግን በዛ ደረጃ ማለም እንቅስቃሴያችን ያሳፍረኛል። በአደባባይ ወጥተን ይሄን ነገር ማወገዝ አለመቻላችን እስካሁን በጣም ያሳፍረኛል። እርግጥ በተለያዩ መድረኮች የኢህአዴግ መድረኮች የመንግስት መድረኮች ላይ ይሄን ጥያቄ በሚመለከት ለማንሳት ሞክረናል። በቅማንት ህዝብ ላይ ጭፍጨፋ የፈጸሙ ወንጀለኞች በቁጥጥር ስር እንዲውሉ ጥያቄዎችን ለማንሳት ሞክረናል። ግን በዚህ ደረጃ ነገሮች እየተባባሱ ሲመጡ በፌደራል መንግስትም ይሁን በገዢው ፓርቲም ውስጥ ባለን ወክልና ላይ ተመስርተን የተወሰነ ነገር በአደባባይ በማለት አልመቻላችን ያሳዝነኛል እንጂ ቅማንት ተወላጆች ለሚደርስባቸው ጥቃት ራሳቸውን ለመከላከል የሚያደርጓቸው ትንንሽ እንቅስቃሴዎች አለማገዝ ነው እንደውም የሚያሳፍረው።
በቅማንት ማህበረሰብ ላይ የሚደርስ ጥቃት ሁሉም ክልሎች ሊያወግዙት ይገባል በማለትም አቶ ጌታቸው ረዳ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሐ መቀለ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ባህር ዳር ላይ አስቴር ምስጋናውን፣ መቀሌ ላይ ሙሉጌታ አጽባሃን አመሰግናለሁ። የትንታኔው መጽሔት ይቀጥላል።
በትግራይ ክልል አሲምባ ዲሞክራሲያዊ ፓርቲ የተባለ ተቃዋሚ ፓርቲ ተቋቋመ። ፓርቲው በምርጫ ቦርድ ተመዝግቧል ተብሏል። ዓለም ፍስሐ ከፓርቲው መስራቾች አንዱን ዶክተር አስገደሙን አነጋግሮ ዘገባ ልኳል።
በቅርቡ የተመሰረተው አሲምባ ዲሞክራሲያዊ ፓርቲ ብሔራዊ የምርጫ ቦርድ የሚጠይቀውን የመጀመሪያ መመዘኛ ማልቶ በፖለቲካ እንቅስቃሴ መግባታቸው የድርጅቱ አስተባባሪ አቶ ዶሪ አስገደም ገልጸዋል። አሲምባ ዲሞክራሲያዊ ፓርቲ የተለያዩ ዓላማዎችን አንግቦ መደራጀቱን አቶ ዶሪ ገልጸው ዋነኛው ትኩረት ግን የድንበር ጉዳይ የተመለከተ ነው ይላሉ።
አንደኛ ዓላማ አርገን የተነሳ ነው የድንበር ጉዳይ ነው። ድንበር ጉዳይ በሁለት ክፍልን ማየት እንችላለን። አንደኛው ከኤርትራ ጋር ያለን የድንበር ጉዳይ ሲሆን፣ ሁለተኛ ደግሞ ከክልሎች ጋር እርስ በርስ ከትግራይ ከአማራ ያለው የድንበር ጉዳይም አለ። ስለዚህ ኢትዮጵያና የኤርትራ ድንበር ጉዳይ ብዙ አመታትን እየወዘገበ የቆየ ጉዳይ ነው። ሁለቱም ህዝቦች በተለይ በድንበር አካባቢ የሚኖሩት ህዝቦች በዚህ ሳቢያ ስጋት ውስጥ ይገኛሉ ማለት ነው። እና ይህንን ጉዳይ ይወደግ ይፈታዋል ብለን ስናስብ ነበር። አሁን ስናየው ግን የሚፈታው ሆኖ አልታየንም። ይህንን ችግር ለመፍታት ዋነኛ መፍትሄ ነው ብለን እኛ የምናስበው ሁለቱ ህዝቦች በተለይ በድንበር አካባቢ የሚገኙ ህዝቦች የራሳቸው የሆነ የጋራ እሴቶች ድምግልና ብዙ አመት ሲሸማገሉና አንድ ላይ የቆዩ ወንድማማች ህዝቦች ስለሆኑ ራሳቸው መፍታት ይችላሉ። ግን ይህንን አካሄድ በህወደግ እየተደገፈ አይደለም። ስለዚህ እኛ ህዝቡን አሳትፈን የድንበር ጉዳይ በሰላም የሚፈታበትን መንገድ ፓርቲያችን ይቀይሳል፣ ያስፈጽማል፣ ይደራደራል፣ የሚያስፈልጉ ነገሮች ሁሉ ያደርጋል ብለን እንደ አንዱ ዓላማ አድርገን ተነስተናል።
አቶ ዶሪ የአሲምባ ዲሞክራሲያዊ ፓርቲ የመልካም አስተዳደር ችግሮችን ለመፍታት፣ የመሰረተ ልማት ዝርጋታ ፍትሐዊነትን ለማረጋገጥ፣ የፖለቲካ ምህዳር ለማስፋት፣ የትምህርት ጥራትና ፖሊሲ ለማሻሻል፣ ስራ አጥነትን ለማስወገድና ሌሎችም ዓላማዎች አንግቦ እንደተመሰረተ ይናገራሉ። የአሲምባ ዲሞክራሲያዊ ፓርቲ አስተባባሪ አቶ ዶሪ አስገዶም በትግራይ ካሉ ተፋካካሪ ፓርቲዎች ጋር ያላቸው ልዩነት ሲያብራሩ በተለይ ከህወሓት ከርዕዮተ ዓለም ጀምሮ ልዩነት እንዳላቸው ይናገራሉ።
ብዙ ፓርቲዎች ትግራይ ውስጥ ካሉት አሁን ወደ 6 እንሆናለን። የሁሉም አንድነትና ልዩነት በደንብ አላወቅንም። ግን አትሊስት ከህወሓት ጋር ከመሪው ድርጅት ጋር ያለን ልዩነትና አንድነት ያው በፌደራሊዝም ዙሪያ አንድ ነን። እኛ ፌደራሊዝም እንደግፋለን፣ ህወሓትም ይደግፋል። ከዚህ ውጪ በመንግስት በሚመለከት ደግሞ ኢትዮጵያ ህገ መንግስት የሁሉም ህጎች የበላይ ህግ ነው ብሎ ያምናል ህወሓት። እኛም በዛ እናምናለን። ግን የተወሰኑ ማሻሻሎች በህገ መንግስቱ እንደሚያስፈልጉ እናምናለን ማለት እንደ አሲምባ ዲሞክራሲያዊ ፓርቲ። ከዚህ ውጪ ውሃት አብዮታዊ ዲሞክራሲን ይከተላል። እኛ ግን ሶሻል ዲሞክራሲን ማለት የድሃ ህብረተሰብና ሀብታም ህብረተሰብ መካከል ያለው ልዩነት በደንብ አገናዝቦ ሚሄድ በተለይ ለድሃ ትኩረት አድርጎ የሚሄድ ሪዮታ ዓለም ስለሆነ ሶሻል ዲሞክራሲን እንከተላለን። በዚህ ከህወሓት ጋር እንለያለን።
ከዚህ በተጨማሪ ህወሓት የህዝብ ድምጽ ለመስማት ቁርጠኝነት የለውም፣ እኛ የምናስቀድመው የህዝብን ድምጽ መስማትና መተግበር ነው ብለዋል አቶ ዶሪ። አቶ ዶሪ በመጨረሻ በዚህ አመት ምርጫ የሚካሄድ ከሆነ በቅ ዝግጅት ያደረግን ነው፣ አገሪቱ ያለችበት ሁኔታ ስታይ ግን አስቸጋሪ ነው ይላሉ።
ምርጫው ያው በህገ መንግስቱ እንደተደነገገው ያው በየአምስት አመቱ ይካሄዳል ይላል። እሱ ህገ መንግስቱ ያስቀመጠውን ነገር እኛ እንደግፈዋለን እናምናለን። ምናልባት አሁን በአገራችን ያለው ሁኔታ ምርጫ ለማካሄድ የሚያስችል የተረጋጋ ሁኔታና ዝግጅት አለ ወይ ብትለኝ፣ እስካሁን ድረስ የሚናየው አካሄድ የተረጋጋ ሰላምና ዝግጅት አለ ብያላምን። ዝሮ ዝሮ ግን አሁን ያለውን ሂደት ተቀይሮ ምርጫው ይካሄድ ተብሎ ከተወሰነ እኛ ምርጫውን ለመሳተፍ ዝግጁ ነን።
አቶ ዶሪ በህገ መንግስቱ የተቀመጠውን የምርጫ ጊዜ ግንቦት መሆኑን ይታወቃል፣ የሚደረግ ዝግጅት ግን አይታየኝም ብለዋል። ለአሜሪካ ድምጽ ሬዲዮ አለም ፍስሃ ነኝ ከመቀለ።
አመሰግናለሁ አለም ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ታንዛኒያ ውስጥ የተጠለሉትን በብዙ ሺዎች የሚቆጠሩ የብሩንዲ የፖለቲካ ስደተኞች መንግስት በግዳጅ እንዳይመልሳቸው የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር እየተማጸነ ነው። ሕይወታቸው አደጋ ላይ ይወድቃል ብሎ እንደሚሰጋም UNHCR ገልጿል። የኮሚሽነሩ ጠቅላይ ጽህፈት ቤት ከሚገኝባት ጄኔቫ ሊሳ ሽላይን ለቪኦኤ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የታንዛኒያ መንግስት በሀገሩ የተጠለሉትን ብሩንዲያውያን ስደተኞች ከነገ ሐሙስ ጀምሮ ወደ ሀገራቸው ለመመለስ መዘጋጀቱን ዘገባዎች እየጠቆሙ ናቸው። ይህ የሚሆነውም ሁለቱ ሀገሮች ባለፈው ነሐሴ ወር በተፈራረሙት ስምምነት መሰረት እንደሆነ ተመልክቷል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ግን ጉዳዩን በስጋት እየተከታተለ ነው። የዩኤንኤችሲአር ቃል አቀባይ ባባር ባሎች ለቪኦኤ በሰጡት ቃል ታንዛኒያና ቡሩንዲ ጭቆናና መሳደድን ሸሽተው አገር ጥለው የወጡትን ስደተኞች አስገድደው እንደማይመልሱ ተስፋ እናደርጋለን ብለዋል።
Many refugees and asylum seekers who have even recently arrived in Tanzania.
ብዙዎቹ ስደተኞችና ጥገኝነት ጠያቂዎች በቅርብ ጊዜ ታንዛኒያ የደረሱትም ጭምር መሳደዱን የሰብአዊ መብት ጥሰቶቹን ሸሽተን ነው ወደ ታንዛኒያ የገባ ነው ብለዋል። ስለዚህ ታንዛኒያ ስደተኞቹን በግዴታ ወደ አገራቸው መልሳ ህይወታቸውን ለአደጋ እንዲጋለጥ አታደርግም ብለን ተስፋ እናደርጋለን።
እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የቡሩንዲ ፕሬዝዳንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እወዳደራለሁ ብለው ባወጁ ጊዜ ነው በሀገሪቱ በሰፊው የተቃውሞ እንቅስቃሴ የተቀጣጠለው። መንግስት በተቀናቃኞች ላይ በከፈተው የማሳደድና የሰብአዊ መብት ረገጣ ዘመቻ ከ340,000 በላይ ህዝብ ሸሽቶ ወደ አጎራባች ሀገሮች ተሰደደ። 200,000 ታንዛኒያ ተጠልለዋል። ባለፈው ዓመት መጋቢት ወር ላይ UNHCR ታንዛኒያና ቡሩንዲ ሆነው ስደተኞቹን በፈቃደኝነት ወደ ሀገራቸው የሚመለሱበትን መንገድ ለማመቻቸት ስምምነት ተፈራረሙ። የዩኤንኤችሲአር ቃል አቀባይ ስደተኞቹ በሙሉ የሚመለሱት በፈቃደኝነት እንደሚሆንና ደህንነታቸው ተጠብቆ መመለሳቸውን ለማረጋገጥ የገቡትን ቃል ሁለቱም ሀገሮች ያከብራሉ ብለን ተስፋ እናደርጋለን ብለዋል።
Hundreds of refugees still continue to flee Burundi.
አሁንም በመቶዎች የተቆጠሩ ሰዎች ከብሩንዲ ይሰደዳሉ። እኛ እንደ ስደተኞች መብት አስከባሪ ድርጅት ስንመለከተው ስደተኞቹን በብዛት ለመመለስ አሁን ያለው ሁኔታ አመቺ አይደለም። በዚህ አመት ብቻ 5000 ሰዎች ተሰደዋል።
ባለፉት 2 አመታት ከ74,000 በላይ ስደተኞች በተጠለሉባቸው ካምፖች ባለው አስከፊ ሁኔታ ምክንያትና ደግሞም በታንዛኒያ መንግስት ግፊት ተደርጎባቸው ወደ ቡሩንዲ እንደተመለሱ ተሰምቷል። በቅርቡ የተባበሩት መንግስታት ድርጅት የቡሩንዲ መርማሪ ኮሚሽን ባወጣው ሪፖርት በሀገሪቱ ዙሪያ ከባድ የሰብአዊ መብት ረገጣ፣ በሰብዕና ላይ የሚፈጸም ወንጀልን ጨምሮ አሁንም እንደቀጠለ መሆኑን ያመለከተው የጥቃቱ ኢላማዎችም የተቃዋሚ ወገን ደጋፊዎች ወይም ናቸው ተብለው የሚጠረጠሩ ሰዎች ናቸው። ከውጭ ሀገር የተመለሱ ለሰብአዊ መብት ከበሬታ የሚሟገቱም አሉባቸው።
አመሰግናለሁ ቆንጂትን እንዲሁም ሊሳ ሽላይንን ጄኔቫ ላይ። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አዲስ አበባ ላይ። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ማግኘት ይቻላል። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በእጅ ስልካችሁ ልታገኙ ትችላላችሁ። voa.horn.mobi ላይ ታዳምጡናላችሁ። እንዲሁም የቪኦኤን አፕ ጭናችሁ በቀላሉ አዳምጡን። ጋቢና በሚል ርዕስ የሚተላለፍላችሁን ስርጭት በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል 49 ሜትር ባንድ አጭር ሞገድ ላይም ታገኛላችሁ። የምሽቱ አየር ስርጭት ፕሮዲውሰር ብራን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ፍሳዬ ነን።
ከዚህ ቀጥሎ የፕሮዲውሰሯ ግብዣ አለ። የብራን ኃይሉ ምስክር በፍቅር አዲስ
ይደመጥ ተፋሽ ላሳየኝ ፍቅር ይሰማ ምላሽ
ፍቅር አዲስንም ለግሩም ጣዕመ ዜማዋ ፕሮዲውሰሯንም ለግብዣዋ እናመሰግናለን። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን እስከ 4 ሰዓት ይቀጥላል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በፌስቡክ ላይቭም በቀጥታ እየተላለፍን እንገኛለን። ልትከታተሉን ትችላላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንገናኛለን። ዝግጅታችን ይቀጥላል። ተከታዩ ቅንብር አሜሪካና ሕዝቧ ነው።
የቀድሞ የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ትላንት ሰኞ እንደ አውሮፓ አቆጣጠር ጥቅምት 1 ቀን 95ኛ የልደት በዓላቸውን አከበሩ። በዩናይትድ ስቴትስ ታሪክ ውስጥ በሕይወት እሳቸው ካሉበት ዕድሜ የደረሰ ሌላ ፕሬዚደንት የለም። የአሜሪካ ድምፅ ዘጋቢ ኬን ፋራቦ ባጠናቀረው ዘገባ የዕድሜ ባለጸጋው ካርተር በዚህ ታሪካዊ የሕይወት ዘመናቸው ከወጣት ትውልድ ጋር ትስስር እየፈጠሩ ዕድሜ ልካቸውን ሲሰሩባቸው የኖሩትን ግባቸውን ለማሳካት ጥረታቸውን እንደቀጠሉ መሆናቸውን አውስቷል። ዘገባውን ቆንጅታዬ ለዛሬ የአሜሪካና ሕዝቧ ፕሮግራም አሰናድተዋለች።
ጂሚ ካርተር ለካንሰር ተጋልጠው ታመዋል ከተባለ 4 ዓመታት ተቆጠረ። የዛሬ 4 ወር ደግሞ ወድቀው የዳሊያ ጥንት ስብራት አገኛቸው። ለሳምንታትም ብርቱ የአካል ማገገሚያ ሕክምና አስፈልጓቸው ነበር። ታዲያ ያለ ድጋፍ ብድግ ቁጭ ሲሉ ድካም የሚባል አይታይባቸውም።
Please help me welcome the 39th President of the United States, Jimmy Carter.
ላለፉት 38 ዓመታት በየአመቱ በሚሳተፉበት በኤመሪ ዩኒቨርሲቲ ዝግጅት ላይ ከተማሪዎች ጥያቄ ይጎደጉዳል፣ ይመለሳሉ። ጂያን ሉዊጂ ዛኒኔሊ አንዱ ተማሪ ነው።
I think that it's a problem when people overly lionize political figures, but I do have a great deal of respect for
የፖለቲካ ሰዎችን ከልክ ባለፈ መልኩ አንብሳ አድርጎ መሳል ትክክል አይደለም። ይሁን እንጂ ለጂሚ ካርተር ትልቅ አክብሮት አለኝ።
ሉዊጂ ዛኔሊኒ በዚህ ጉባኤ ላይ ሲሳተፍ የመጀመሪያ ጊዜው ነው። የመጣሁት በዲሞክራት ፕሬዝዳንትነት ስላገለገሉ ስለ ካርተር አምሮዬን ክፍት አድርጌ ለመረዳት ነው ይላል።
I've heard a great many conservatives be incredibly critical of Jimmy Carter.
ብዙ ወጋጥባቂዎች ጂሚ ካርተርን አጥብቀው ሲነቅፉ ሰምቻለሁ።
ያ ግን ይላል ዛኔሊኒ የዚያ ነቀፌታ ምንጩ ካርተር ከአርባ ዓመታት በፊት በአራቱ ዓመት የስልጣን ዘመናቸው በነበረው ትርምስ የበዛበት ያስተዳደር ዘመን ምክንያት ነው ይላል።
But because of the good works that he's been doing over the course of the last 30 or more years, we have
ያለፉት 30 ወይም ከዚያ በላይ ዓመታት ባከናወኗቸው ጥሩ ስራዎቻቸው እንደሰው በታላቅ አክብሮት ነው የምንመለከታቸው። ምክንያቱም ጂሚ ካርተር ለሰዎች የሚያስቡ ጊዜያቸውን ሰዎችን ለማገልገል የሚያውሉ መሆናቸው አያከራክርም።
የቀድሞ ፕሬዝዳንት ካርተር እንዲህ ይላሉ።
advised my school principal gave me the wish you must accommodate change in time
የትምህርት ቤቴ መምህር የሰጡኝን ምክር እስካሁን አከብራለሁ። እንዲህ ነበር ያሉኝ፣ ጊዜ ከመያመጣቸው ለውጦች ጋር ራስህን ማለማመድ መቀየር አለብህ። ደግሞ ሁኔታዎች እየተቀያየሩ ነው። ነገር ግን ለውጥ ሲመጣ አብረው ፈጽሞ የማይቀየሩ መርሆችም አሉ። እነሱን አጥብቀህ ያዝ ነበር የሚሉኝ። እኔም እነኛን መርሆች ለማምንባቸው አሁን ድረስ እከተላቸዋለሁ። ሁነት መናገር፣ ሰዎችን መርዳት የመሳሰሉት ናቸው።
የ95 አመቱ የኖቤል የሰላም ሽልማት ተሸላሚ ካርተር አሁንስ ስርጅና እየተፈታተነኝ ሳይሆን አይቀርም ይላሉ።
I used to travel to Africa 3-4 times a year and always to China and so forth.
በአመት 3 እና 4 ጊዜ አፍሪካ መላለስ ነበር። ወደ ቻይናም ወደ ሌሎችም ቦታዎች እንዲሁ ሄድ ነበር። ያን አሁን ቀንሻለሁ። ነገር ግን በካርተር ማከል ስራዎች አሁንም መሳተፍ ላይ ነኝ።
ከባለቤታቸው ከሮዘሊን ጋር የሚመሩት ማዕከል ነው የካርተን ማዕከል። በዓለም ዙሪያ ስለ ሰላም ይሰራሉ። በሽታዎችን መዋጋት፣ ለህዝብ ተስፋ በመፈንጠቅ ዙሪያ ይንቀሳቀሳል ማዕከሉ። ይህንን የሚያደርገው ምርጫዎችን በመታዘብ ጊኒ ወርም የሚባለውን በሽታ በመከላከልና ሌሎችንም የህክምና መርሃ ግብሮችን በማካሄድ ነው። በቅርብ ጊዜ የተከሰቱ ችግሮች ጊኒ ወርም ከውሻ ወደ ውሻ በአዲስ መልክ መተላለፍ መጀመሩን ጨምሮ በሽታው እሳቸው በህይወት እያሉ ተወግዶ የማየት ምኞታቸውን እውን ላያደርግላቸው እንደሚችል ይሰጋሉ።
We think we've prevented maybe 80 million people from having gini worm that would have had it otherwise.
ለዚህ ጊኒ ወርም ለተባለ የህመም አይነት ተጋላጭ ሊሆን ይችል የነበረ 80 ሚሊዮን የሚሆን ህዝብ እንዳይጠቃ ለመከላከል ችለናል ብያስባለሁ። ስለዚህ በጣም ጥሩ እርምጃ አስመዝግበናል። ነገር ግን አሁንም መስራት አለብን።
President Carter is a kind of secular saint in America today.
ፕሬዝዳንት ካርተር ዛሬ በአሜሪካ በሁሉ ተቀባይነት ያላቸው መልአክ ተደርገው ሊታዩ ይችላሉ።
ይህን ያሉት የኤመሪ ዩኒቨርሲቲ የታሪክ ፕሮፌሰር ጆሴፍ ክሪስፒኖ ናቸው። ካርተር አሉ፣ ፕሬዝዳንቶች ያስተዳደር ዘመናቸውን ካጠናቀቁ በኋላ ምን እንደሚጠበቅባቸው መስፈርቱን ወይም መመዘኛውን ከፍ ያደረጉ ናቸው።
His longevity, his commitment to doing as much good as he can do.
በድሜ ባለጸግነት የታደሉ ናቸው። እናም በቀዩ የህይወት ዘመናቸው በተቻላቸው መጠን ብዙ መልካም ስራ ሰርተው ለማለፍ ባላቸው ቁርጠኝነት በእውነት ታላቅ አርአያነት አስመዝግበዋል። ይህ ስራቸው ደግሞ ለራሳቸው አሜሪካ ህዝብ ብቻ ሳይሆን ለዓለም ህዝብ ጭምር ነው።
ፕሬዝዳንት ካርተርም እሳቸውና ባለቤታቸው ሮዘሊን ይህን ስራቸውን እንደሚቀጥሉ ነው የሚናገሩት። አሁን ዲሞክራሲ በተግባር ይቀርባል።
በኦሮሚያ ክልል የሚንቀሳቀሱ ዋና ዋና የሚባሉ የፖለቲካ ፓርቲዎች አብረው ለመስራት የሚያስችላቸውን ስምምነት መፈራረማቸውን በትናንት ምሽት ዘግበናል። ከተፈራራሚዎቹ የአንዱን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርን ፕሮፌሰር መረራ ጉዲናን ያነጋገረው ሪፖርተራችን እስክንድር ፍሬው ወደ ምርጫው አብራችሁ ልትገቡ ነው ሲል ጠየቃቸው። ይመልሳሉ ፕሮፌሰር መረራ።
ባዋናነት ለኔ ኦሮሚያ እንደምታውቁት ኦሮሚያ አካባቢ ብዙ ቦታ በጣም ሰፊ የሚባል ችግር አለ። ቦረናና ጉጂ በዚህ በደቡቡ በተለይም ምዕራብ ኢትዮጵያ የሚባለው አራቱ የወለጋ ዞኖች በኮማንድ ፖስት ስር ናቸው። መብቶችም የሚጣሱባቸው ሁኔታዎች አሉ። በዋናነት በኦሮሞ ፓርቲዎችና ኦሮሞ አካባቢ ለኦሮሞ ሕዝብ ሰላም የመፍጠር ነው። በፓርቲዎቹ መካከል ሰላማዊ ግንኙነት የመፍጠሩ ሁኔታ ይቀድማል። ለምሳሌ ሆንም ቢሆን ብዙ ኦሮሞ እስረኞች አሉ በየቦታው፣ እነሱንም የሚመለከት ሁኔታው ይኖራል። ከዛ ደግሞ በዚህ ዓመት ሰላማዊና ፍትሃዊ ምርጫ ኦሮሞ በሚባለው አካባቢ በኢትዮጵያም ደረጃ ሰላማዊና ህጋዊ ምርጫ እንዴት ሊካሄድ እንደሚችል እንደሚገባው በዚህ ላይም በጋራ መስራቱ የግድ ይላል። ስለዚህ አጠቃላይ የኦሮሞንም የኢትዮጵያን ፖለቲካ ቢያንስ ቢያንስ በኦሮሞ ደረጃ አቅጣጫ ለማስያዝ ከመጠላለፍ፣ ከመባላት፣ ከመገዳደል ፖለቲካ ወጥቶ ሰላማዊ በሆነ መንገድ አብሮ የመስራት ሁኔታ እንዲፈጠር ለማስቻል ነው
እንጂ የምርጫው ጉዳይ ከዚህ ስምምነት አንጻር ታሳቢ አልተደረገም። ለምሳሌ ወደ ምርጫ ስትገቡ ድምጾች እንዳትሻሙ የማድረግ በግንባር በቅንጅት በሌላ ደረጃ ይተም ቢሆን አብራቸው የመግባት ወደ ምርጫው
እሱ ስለምርጫ ጉዳይ በስፋት የተወራበት ሳይሆን አጥቃማ ምን በምን ስትራቴጂ በምን መንገድ እንገባለን፣ ማን ከማን ጋር ይባደናል አይባደንም የሚለው ነገ ተነጎዳ እስከ ምርጫ ጉዳይ የሚታይ ጉዳይ ነው። ዋናው ጉዳይ ግን አሁን ምርጫውም ጨምሮ ኦሮሚያ ሰላም እንድታገኝ የኦሮሞ ፖለቲካ ፓርቲዎች ከመጠላለፍ ፖለቲካ ወጥቶ ሰላማዊ በሆነ መንገድ ፖለቲካቸውን እንዲሰሩ ለማስቻል ነው። እንደ ብሔራዊ እርቅ ባለው በኦሮሞ ፓርቲዎች መካከል ብሔራዊ እርቅ የመፍጠር አይነት ዋናው በዛ ላይ ተመሰረተ ነው። የኦሮሞ ህዝቦች ኢንተረስትም ደግሞ ጥቅም የጋራ ጥቅምን በጋራ ለማስከበርም መንቀሳቀስን ይጨምራል። ስለዚህ በስምነቱ ምዩን በተፈረመው ስነ ምግባር ኦሮሚያ ላይ ሰላም የመፍጠር የሰለጠነ ፖለቲካ ለመስራት የመቻቻል ፖለቲካ ለመፍጠር እስካሁን ድረስ ሲጣሉ ሲጋጩ የነበሩ የኦሮሞ ፖለቲካ ኃይሎች አቅጣጫ በያዘ መንገድ ህዝቡን በማውቁ መንገድ ራሳቸውም ሰላም ፈጥሮ ለህዝባቸውም ሰላም እንዲፈጥሩ ለማስቻል የተደረገ ጥረት ነው።
ፕሮፌሰር መራ ልዩነቶቻችሁን አስፈርቃችሁ ነው እንደዚህ አይነት ስምምነት ተፈራረማችሁት? በአንዳንድ የኦሮሞ ፓርቲዎች መካከል አሁን ስምምነት ተፈራረማችሁ በተባላችሁት ፓርቲዎች መካከል ልዩነቶች፣ ግልጽ ልዩነቶች በቅርቡ እንኳን ሲንጸባረቁ ታይተዋል። ከአንዳንድ ሁኔታዎች አንጻር ለምሳሌ ምርጫው ይራዘም አይራዘም በሚለው ላይ ሊሆን ይችላል። የኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ ሊቀመንበር የሆኑት ዶክተር አብይ አህመድ አገሪቱን እየመሩ ባሉበት ሁኔታ ሊሆን ይችላል። በተለያዩ ጉዳዮች ላይ ልዩነቶችን በሚዲያ የወጡ ልዩነቶች አይተናል የተካረሩ የሚመስሉ ጀምርና እነኛን አስተርቃችሁ ነው ዘይለ ስምነት ተፈራረማችሁ?
ልዩነቱን የማስተራቅ ጥያቄ አይደለም። ልዩነቱን በሰለጠነ መንገድ የማቻቻል ከመጠላለፍ ፖለቲካ የመውጣት የግድ ልዩነቶች ለ40 50 ሚሊዮን ለሚያክል ህዝብ ልዩነቶች ይጠፋሉ ማለት ማልቲ ፓርቲ ዲሞክራሲ እኮ ነው ኢትዮጵያ ውስጥ ይፈጠር። በኦሮሞም ደረጃ በኢትዮጵያም ደረጃ ለዛ እየተሰራ ልዩነቶችን ማጥፋት አይደለም። ልዩነቶች በሰለጠነ መንገድ የሚስተናገዱበት መድረክ መፍጠር ማለት አሉታዊ በሆነ መንገድ ከመጠላለፍ ፖለቲካ የመውጣት ነው። አውንታዊ በሆነ መንገድ አብሮ የመስራት ሰላማዊ እና ፍትሃዊ በሆነ ምርጫ ውስጥ የመግባት በተለይ ሰላም ያጣው ምርሞዝ መልክ ባለው መንገድ የማረጋጋትና የልዩነቶች በሰለጠነ ፖለቲካ በሰለጠነ መንገድ እንዲተናገዱ ነው እንጂ ፓርቲዎች መካከል የሚሆን በሀገር ደረጃ በተለያዩ መንገዶች ልዩነቶች ይኖራሉ። ልዩነት ለማጥፋት መስራትም አስፈላጊም አይደለም አይቻልም።
ምርጫው ይራዘም አይራዘም በሚለው ላይ አልተነጋገራችሁም?
አልተነጋገርንም። ለምሳሌ እኛ ድርጅት የሚጠብቀው ምርጫው በተያያዘለት ጊዜ ይካሄዳል። በግንቦት
ሽማግሌዎች አሉ አሁን ይሄን የሚከታተሉ ስምምነቱን መፈጸሙን ነው ወይስ አሁን ፓርቲዎቹ ራሳቸውን ይችላሉ ነው ሂደቱን መታስከሉ ከዚህ በኋላ ነው? ከፓርቲዎቹ ውጭ አሉ
በስምምነታችን ውስጥ የአማካሪዎች አሉ ግንኙነቱን የሚያመቻቹ አሉ።
ለራሳቸው ተነሳሽነት ነው እናንተ መርጣችኋቸው ነው?
በሁለቱም ነው የኛ ስምምነት ይጠይቃል። እኛ ሳንስማማ አማካሪ መሆን አይቻልም። ሳንስማማ አገናኝ መሆን ምንም አይቻልም። በቀደም ተጀምሮ አይደለም እኮ ለስድስት ወር አካባቢ ቋሚም ባይሆን በተለያዩ ሁኔታዎች ሊደራደርበት ሊነጋገርበት የነበሩ ነገሮች ናቸው። መቋጫ ነው ያገኘው እንጂ በቀደም ተገናኝተን ትናንት የወሰነው ስምምነት ላይ የደረስነው አይደለም። አምስት ዲስቶሮች አከባቢ ንግግሮች ነበሩ ውይይቶች ነበሩ
የመጨረሻ ጥያቄ አረጋጋሉ ፕሮፌሰር መረራ ጋዲሳ ሆገንሳ ወይም እርሶ የመሪዎች ቡድን ማለት ነው ብለውኛል ትርጉሙ ተቋቁሟል ኦሬዲ ወይስ ገና ይቋቋማል ተቋቁሟል ቃል ወይስ አሁን
መሪዎች ማለወጥ ካልፈለጉ በስተቀር የመሪዎች ጉባኤ ማለት ነው በመንግስት በኩል ጠቅላይ ሚኒስትሩ ስራ ቢስለሚባዛበት አቶ ለማ መገርሳ መንግስቱን ይወክላል
ወይ ደግሞ ገዢውን ፓርቲ ይወክላል
ገዢ ፓርቲ ነው ኦዲፒ ይወክላል እንዲያግዙ የኦሮሚያ ፕሬዝዳንት ይኖራል
ሽመለስ አብዲሳ ይኖራል እርሱ አሉበት ፕሮፌሰር መረራ ጉዲና ሌሎችን ይጥቀሱልኝ አሁን የመሪዎች ጉባኤ የሚባለው
በኦኤልኤፍ በኩል አቶ ዳውድ ዲብሳ ይኖራል የኦሮሞ ነጻነት ፓርቲ ጀነራል ከባገልቹ ይኖራል ሌላ ካልተወከለ በስተቀር ችግር ሲኖር መወከል ትችላለህ ኦሮሞ ፌደራላዊ ኮንግረስ በኩል እኔ ይኖራለሁ እንደዚህ ነው ማለት ነው
ፕሮፌሰር መረራ ጉዲና የኦሮሞ ፌደራሊስት ኮንግረስ ሊቀመንበር በጣም አመሰግናለሁ ስለ ጊዜው በአሜሪካ ድምጽ ሬዲዮ
እኔም አመሰግናለሁ ስለ ተሰጠኝ እድል
አመሰግናለሁ እኔም እስክንድርን ለቅንብሩ ወደ ተከታዩ እናልፋለን ሴቶችና ቤተሰብ
ባለፈው አዲስ አመት በዓል ዕለት ወይዘሮ ወጋየሁ ከተማ የሚባሉ እንግዳ ከሐረር አቅርበን ነበር። ወይዘሮ ወጋየሁ በልጅነት የትውልድ ከተማቸውን ለቀው በተለያዩ ውጭ ሀገሮች ኑረው ናቸው። ዛሬ ዩናይትድ ስቴትስ ፔንሲልቬኒያ ውስጥ ይኖራሉ። ታዲያ የቤተሰብና የሥራ ኃላፊነት በዚያ ላይ የጤና ችግር ቢኖርባቸውም ሐረር እየተመላለሱ ችግረኞችና አረጋውያንን በሕክምና የሚረዳ ክሊኒክ መስርተዋል። በየትምህርት ቤቶችም እንደዚሁ ቅርንጫፍ ክሊኒኮች እየመሰረቱ ናቸው። ንጹህ የመጠጥ ውሃ አንዱ ከፍተኛ የጤና ችግር መንስኤ በመሆኑም የውሃ ጉድጓዶች በማስቆፈር እንቅስቃሴ ላይ ተሰማርተዋል። ቆንጅታዬ የጤና ማዕከል ሴሊዮም መካከለኛ ክሊኒክ የሕክምና ዳይሬክተር አቶ ግርማ ገብረ ማርያምን አነጋግራለች። ቀጥሎ ይቀርባል።
የሰሜን ኢትዮጵያ መካከለኛ ክሊኒክ ያው ሲመሰረትም አቅም ለሌላቸው ለደሃ ህብረተሰብን ነው የሚያገለግለው። በዚህም እስካሁን ድረስ ከአንድ ሺህ በላይ ታካሚዎች አረፍተናል። በዚህ በተከፈተበት በአንድ አመት ሂደት ውስጥ ማለት ነው። ከዛም በተጨማሪ የሚመጡት እኛ ጋር በእድሜ የገፉ አዛውንቶች፣ ሽማግሌዎችም አሉ። የጎዳና ተዳዳሪዎች በጎዳና ላይ ታሞ ይመጣሉ። ከዚህ ሻወር አገልግሎት እንሰጣለን፣ ልብስ እንሰጣቸዋለን። በቅርቡ ደግሞ በየትምህርት ቤቶቹ ሳተላይት ክሊኒኮች የሚባል ከፍተን አንድ አራት ሆስፒታሎች ላይ ስራ ጀምረናል። ከዚህ ከክሊኒክ ጋር ተያይዞ ደግሞ ውሃ ከፍተኛ የሆነ ውሃ ስላለ አንዱ ትምህርት ቤት ላይ ሙሉ ለሙሉ የጉድጓድ ውሃ ቁፋሮ አልቋል። በሚቀጥሉት ጊዜያት ውስጥ ደግሞ ሌሎቹም ትምህርት ቤቶች የጉድጓድ ውሃ መቆፈር እንጀምራለን። ሌላው ደግሞ ምንድነው ያው ወጣ ብለን ደግሞ በአብርሃባታ በሚባል የፕሮጀክቶችና ሽማግሌዎች አዛውንቶች የሚጠሩበት ቦታ አለ። እዛም ሄደን ያው ነጻ የሕክምና አገልግሎት እንሰጣለን። እንዲሁም ደግሞ በ08 የሚባል አለ ሸንኮር ወረዳ ውስጥ በጣም የደሃ ህብረተሰብ የሚኖርበት ነው። የተለያዩ አካል ጉዳተኞች፣ አይነ ስውሮች እንዲሁም ደግሞ በጣም የተቸገሩ ሰዎች የሚኖርበት እዛም ሄደን በአካል ከበሽተኞቹን ቼክ እናደርጋለን። እንግዲህ አስፈላጊውን ሕክምናም እንሰጣለን። ይሄ ነው ያለው አገልግሎት በአጭሩ ማለት ነው።
እሺ፣ ይሄ ክሊኒክ ከመቋቋሙ በፊት አቶ ግርማ
የነዚህ
በችግር የሚኖሩ የሕክምና አገልግሎት ማግኛ አቅም ያልነበራቸው በደህንነት የሚኖሩ ሰዎች ይዞታ ምን ይመስል ነበር? እስኪ በንጽጽር ያውሩን።
በጣም በጣም ከፍተኛ ችግር ነው። ለምሳሌ አሁን አብዛኛው እኛ ጋር የሚታከሙት በሽተኞች የስኳር በሽተኞች እና የደም ግፊት በሽተኞች ይበዛሉ። እንደ ሀገር ደግሞ ያው በጤና ጥበቃ የተላላፊ ያልሆኑ በሽታዎች ላይ እየጨመረ ነው ያለው። ችግር ምንድን ነው? በመንግስት ጤና ተቋማት ውስጥ ተገቢውን የሆነ ክትትል አያገኙም። ከፍተኛ የሆነ የመድኃኒት እጥረት አለ። ስለዚህ እኛ ጋር ምንድን ነው ማሽኖቹም በእርዳታ የመጡት በጣም ዘመናዊ ማሽኖች ናቸው። ጥሩ የሆነ የሙያ ስነ ምግባር ጋር በተሞላበት እዚህም ያሉ ባለሙያዎች ተገቢውን የሆነ ክትትል እናደርግላቸዋለን፣ ተገቢውን ምክር እንሰጣለን። ከዚያም ውጭ እንደውም መለኪያ መሳሪያዎቻችን ከ500 እና ከ600 በላይ እየመጡ ደም ግፊታቸውን እየተለኩ የምክር አገልግሎት እየወሰዱ ነው። እና በጣም በጣም ከፍተኛ የሆነ ለውጥ ነው ያለው። ራሳቸው የታከሙት ሰዎችን ደግሞ ስጠይቃቸው ከእኔ አሁን ከምነግርሽ የበለጠ በጣም ልነግርሽ ይችላሉ።
እሺ፣ አቶ ግርማ እንግዲህ ወይዘሮ ጋየሁ እንደማውቀው በጣም በልጅነት ነው ከኢትዮጵያ የወጡት። እንግዲህ በውጭ ሀገር ረጅሙን የድሚያቸውን አብዛኛውን ክፍል በውጭ ሀገር ነው የኖሩትና ተመልሰው ይሄንን ለኖሩበት ላደጉበት ሀገር ይሄን በማድረጋቸው እንደው በርሶም በህብረተሰቡ ዘንድ ያለው ስሜት ምንድን ነው?
ኦይ በጣም ይሄ በቃላት የሚገለጽ አይደለም። በእውነት ምንም እዚህ ሁሉ ጊዜ የምናየው ነገር ስለሆነ በጣም ከፍተኛ የሆነ ደስታ ነው ያለው። የምንሄድበትን ቦታ ላይ ያለው የህብረተሰቡ ምላሽ እንደው ምን ያተቸከረና ህብረተሰቡ ምን ያህል ምላሽ ካለ አጠቃላይ እንደሐረር ማለት ነው። ተደራሽነቱን ለማፋት የተለያየ ችግሮች አሉብን። ያ አቅርቦት ህክምና መሳሪያዎችን ለመዳኒትን አሁን ካለው ከመካከለኛ ክሊኒክ ወደ ሆስፒታል ደረጃ የማስፋፋት አቅሙ ቢኖር የእውነት ለመናገር በጣም ከፍተኛ ስራ ይሰራል። አሁን እንኳን በተሰራ በዚህ በአንድ አመት እንትኑ ከፍተኛ ሆነ ከተበቀነ በላይ ሆነ ውጤት ላይ የነበየ ነው። እንግዲህ ምንድነው አሁን ጅማሬ ነው። ገና አንድ አመት ላይ ነው ያለነው። እግዚአብሔር ይፈቅድና ብንኖር ያው ከዚህም የበለጠ በተለያዩ ቦታዎች እንደዚህ ክሊኒኮችን የመክፈት አገልግሎታችንን የማሳተፍ ቅድ አለ። ስለዚህ እዚሁ ሀረር ላይ ብቻ ተወስነን መቀመጥ አይደለም። ግን ምንድነው ቀደም እንዳልኩሽ ዋናው ትልቁ ነገር እሱ አሁን እዚህ አሜሪካ ላይ ከፈለችው ዋጋ ቀላል ነገር አይደለም። በብዙ ረጆች ፊት ቆማ ብዙ በሽተኛ ሆና ምግብ እያዘጋጀች እየሸጠች ምን እያለች በብዙ ድካም ነው። ስለዚህ ምንድነው እዚህም አገር ላይ ሊያግዙ የሚችሉ እንደገና እናንተም ጋር ምዛም በውጭ የሚያግዙ የመረዳዳት እንትን ካለ አገልግሎት አድማሱ በጣም ሰፊ ነው። እኛ ትልቁ ነገር የራያችን ሃይማኖትን፣ ብሔርን፣ ጎሳን ምንም ነገር ያማከለ አይደለም። የጤና ባለሙያዎች ነን። ሲስተርም የጤና ባለሙያዎች ነን። ግን ያሉ የጤና ባለሙያዎች ድርጅቱም የተመሰረተበት ዋናው ዓላማ ከፍሎ መታከም ለማይችሉ ደሃ ለሆኑ በአልጋ ላይ ተኝተው ያሉ በጣም የሚገርም ነው ያለው። አሁን ከኑሮ ውድነቱም ከድህነቱም የተለያየ ነገር የጎዳቸው ሰዎች አሉና እነዛን ተደራሽ ማድረግ ነው።
አድማጮች አሁን ስፖርት ይደመጣል።
ስድስተኛ ቀኑን በያዘው የዓለም አትሌቲክስ ሻምፒዮና ዩናይትድ ስቴትስ በ16 ሜዳሊያዎች እየመራች ነው። ኢትዮጵያ በአንድ ወርቅና በሁለት የብር ሜዳሊያዎች አምስተኛ ደረጃ ላይ ትገኛለች። ዶሃ የሚገኘው ሪፖርተራችን ግርማቸው ከበደ ዘገባ አለው። በሌላ በኩል ግን ኢትዮጵያውያን አትሌቶችና የስፖርት ባለሙያዎች ከዛሬ ጀምሮ ከአሰልጣኝ አልቤርቶ ሳላዛር ጋር የሚኖራቸውን ቀጥተኛ የሚሆን ቀጥተኛ ያልሆነ ግንኙነት እንዲያቋርጡ የኢትዮጵያ የብሔራዊ ጸረ አበረታች ቅመሞች ጽህፈት ቤት አሳስቧል። አልቤርቶ ሳላዛር የናይኪ ኦሬገን ፕሮጀክት አሰልጣኝ ሲሆን ባለፉት ዓመታት የተከለከሉ አበረታች ቅመሞችን ከቦታ ቦታ አዘዋውሯል፣ ጸረ አበረታች ቅመሞች ስራዎችን አውኳል በሚል ተጠርጥሮ የተከፈተበት ምርመራ ሲጠናቀቅ ጥፋተኛ ሆኖ በመገኘቱ የዩናይትድ ስቴትስ የጸረ አበረታች ቅመሞች ጽህፈት ቤት የአራት ዓመት እገዳ ትናንት ጥሎበታል። ሳላዛር እንግሊዛዊ መሐመድ ፋራህ አሰልጣኝ የነበረ ሲሆን በዶሃው የዓለም አትሌቲክስ ሻምፒዮና 10,000 ሜትር የሚሮጠው ዮሚፍ ቀጀልቻና የሴቶች 10,000 ሜትር አሸናፊዋ ሆላንዳዊቷ ሲፋን ሐሰንም በአሜሪካዊው አሰልጣኝ ስር ሲለማመዱ ቆይተዋል። የኢትዮጵያ ብሔራዊ አበረታች ቅመሞች ጽህፈት ቤት ዛሬ ያወጣውን ትዕዛዝ በሚተላለፉ አትሌቶች ላይ በዓለም አቀፍ ሕጎች መሠረት እስከ 2 ዓመት የሚደርስ ቅጣት እንደሚጥል አስታውቋል። ዶሃ ላይ አጭር ቆይታ ያደረጉትን የኢትዮጵያ ብሔራዊ ቡድን አትሌቲክስ ቡድን መሪ አቶ ዱቤ ጅሎንም ግርማቸው ከበደ አነጋግሮ ነበረ። ለማንኛውም ለዘገባው ወደ ግርማቸው ልመልሳችሁ።
ሙክታር ኢድሪስ በሁለት ተከታታይ የዓለም ሻምፒዮናዎች 5000 ሜትር ውድድርን ያሸነፈ የመጀመሪያው ኢትዮጵያዊ አትሌት ሆኗል። ከሁለት ዓመት በፊት በለንደን የዓለም አትሌቲክስ ሻምፒዮና በ5000 ሜትር ወርቅ የወሰደው ሙክታር ኢድሪስ በዶሃም ሳይታሰብ ሻምፒዮን ሆኗል። ያለፉትን 2 ዓመታት በጉዳት ያሳለፈው ሙክታር ካሸነፈ በኋላ በሰጠው አስተያየት ውጤቱ ያልጠበቀው እንደሆነ ተናግሯል።
ምክንያቱም ከማጠሪያ በኋላ ህመሙ በጣም ሞኝ ነበር። ቀን በቀን ቴካር ማሽን እየወሰድኩ ነበር፣ እየታሸው ነበር። መጀመሪያም ወጥቼ የመራሁት በቃ እኔ አቅሜን ያረጋለሁ፣ ከዛ በኋላ ሊያመኝ ስለሚችል የምትችሉትን ታደርጋላችሁ ብዬ ነበር የወጣሁት። ተነጋግረን ነበር ሁለት ዙር ሄድኩኝ። ከዛ በኋላ ተቀበሉኝ። መጨረሻ ኖርዌይ ልጅ ሲወጣባቸው ነው እኔ በቃ ደንግጬ በዚህን ሰዓት እጅልን ሰጥነ ወይ ይሄን አክል ስንለፋ ውለን ብዬ ፊኒሽንግ ስቀይር ያሸነፍነው። ደጋፊዎቹ በጣም እናመሰግናለን። በሞራል ነው የሮጥነው። እናመሰግናለን። በጣም አመሰግናለሁ። እኔ በበኩሌ
ሙክታር ካሸነፈ በኋላ ተደመርን አሸነፍን የሚል ጽሑፍ ያለበት ወረቀት በመያዝ መልእክት አስተላልፏል። በውድድሩ ሁለተኛ የወጣው ሰለሞን ባረጋ የብር ሜዳሊያ አሸንፏል። ስለ ውጤቱም አስተያየቱን ሰጥቷል።
ከአንድ እስከ ሶስት እንወጣለን የሚል እምነት ነበረን። ትንሽ ሙክታር ህመም ላይ ስለነበረ ይሮጣል ብለን እንዲህ ይሆናል ብለን አልጠበቅንም ነበር። ለዛ ነበረ ወደ ኋላ እንዲቀር ያደረግነው ነበር። የተወሰነ እንኳን ቢረዳን ዘግተን ለመውጣት እንችል ነበር። ትንሽ ህመም ነበረው። አመቱ ሙሉ ከውድድር ርቆ ነው የቆየው እና 1005 ልጆች ስለነበሩ በጣም ፈርተን ነበር። ኪክ ካላደረግን እነሱ ፊኒሽንግ የተሻሉ ስለነበሩ ለዛ ነው ኪክ ስናደርግ የነበረው። ጥሩ ነው።
ዛሬ በተደረገ የ3000 ሜትር መሰናክል ማጣሪያ ጌትነት ዋለ ለሚቻ ግርማና ጫላ በዮ ለፍጻሜ አልፈዋል። ጌትነትና ጫላ ከውድድሩ በኋላ ለቪኦኤ አጭር አስተያየት ሰጥቷል።
አሪፍ ነው። ትንሽ ያው የሙቀት ነገር አንዳንድ ያለ። በተረፈ እንግዲህ እግዚአብሔር ይመስገን የመጀመሪያው ቡድን ማጣሪያ አርፍቻለሁ። እንግዲህ ለፋይናሉ ያው መዘጋጀት ነው። እንግዲህ
ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ደህና ደሩ።